ዝናብ ያለቀ ሰማይ ነው ከመሬት አንፋሮት ነው ወይስ ከሀይቅ? አሁን ትመልሱልኝ አይደለም በቀስት ምልክት ጥያቄውን እንድትይዙ ነው። ሳይንስ እውነተኛ ነው ውሸተኛ? ችግር መጣ። ታማኝነትም አለው ውሸትም አለው ቅልቅልም አለው። እንዴት ሚዛኑ ምንድን ነው? አይምሮ ነዋ። በደመና የቀረቡን ምንድን ናቸው? ደመና የተማሩ እነማን ናቸው? ዝናቡስ መብረቁስ ምንድን የመንፈስ ውሸት ነው? ከየት አመጣው? ደመና ሲመጡ ጥቁር ሰማይ መስሎ ይመጣሉ፣ ያስደነግጣሉ። በውስጣቸው የሚያጉረመረም ነገር አለ፣ በልጅ ድርግም የሚል ነገር አለ። በልጅ ሰው ምንድን ነው? አጢ ወይስ አርሜ? የሁሉም ጥያቄያዊ ነው፣ ኮሚሽን ነው። እና እግዚአብሔር ካህንነቱ መጋቢነቱ ኃላፊነቱ የሚታወቀው ፍጥረትን ለመመገብ በፍጥረት አድሮ ስራውን ይገልጣል፣ ነገሩን ያሳያል። ዝናብ የሚመጣው ከውቅያኖስ ነው፣ አትላንቲክ ስላለው እያላቸው የምጥሩት ነው። ከሰማይ ዝናብ አይመጣም። ዝናብ ያለ ከምድር ነው። ከምድር ያለውን ውሃ አንስቶ ለምድር ያጠጣል። ገበሬው በእምነት ያርሳል፣ ያመርታል። ምንም በደመና የወረደውን ነጠብጣብ ጠንጥታ አዝሬትን፣ አትክልትን፣ ፍሬያትን በየአይነቱ እጽዋትን፣ ሳርን በየወገኑ አስገኝታ እኛ ስትመግብ ኖራ በመጨረሻ የመጨረሻው ምግቧ የሰው ልጅ ነው። ቢታሪዋን ስትመግብ ና የመጨረሻው አካባቢንም ትመግበዋለች። ሰው መልአክ ነው፣ ሰው አፈር ነው አይደል? እንተባል ሰው የተሰራ ከአፈር ነው፣ የሚመገበው አፈር ነው። እሱም ቆይቶ አፈር ይሆናል። እስከዚያም ድረስ ግን በካህንነቱ በቸርነቱ በልግስናው የተሰጠው ትእዛዝ ዓለም እስካለ ድረስ የማይቋረጥ በመሆኑ በሶስቱ ክረምት ውስጥ ደመናት ውሃ ተሸክመው ይመጣሉ፣ ነፋሳት ይታዘዛሉ፣ መያዝ ይቀዳሉ። እግዚአብሔር ወዳዘዘበት ቦታ ውሃውን የሚቀሩ ደመናውን ጎትቶ ሰብስበው የሚያመጡ ነፋሳትን ለገመድ አስረው የተቀዳውን ውሃ ወደ ከዋሽንቅ ወደ ሰማይ እዛው የሚመጡ የሚወጡ ወደ ታዘዙበት ዓለም ወስደው የሚያከበክቡ መላእክት ናቸው። ዓለም በሙሉ የመላእክትን አገልግሎት እየሰማ አይመስልም፣ ያወቀም አይመስልም። እግዚአብሔር የፈጠረውን ዓለም የሚመግበው ለተላላይነት ለተልእኮ በተፈጠሩት መላእክትና አራቱ ባህርያት ለአራቱ ባህርያት ነው። ውሃ ውሃን ጠጥቶ መሬትን መሬትን በልቶ እሳትን እሳትን ሙቆ አፈርም ከአፈር ተለይቶ በአፈር ላይ ቁጭ ብሎ ሲተች ዘመን ይቆጠራል። ዘመን የሚቆጠር በሁለት መንገድ ነው። አንድ በጨረቃ፣ ሁለት በፀሐይ። እንደ ሕጋችን በፀሐይ በጨረቃ የሰው ዘመን ይቆጠራል፣ በመሪዎችም ይቆጠርባቸዋል፣ ለሌላ ይቆጠርባቸዋል፣ ለነሱም ይቆጠርባቸዋል። ስለዚህ ደመናትም ከምድር ዳርቻ ከአድማስ እስከ አድማስ የምስራቁ ለምዕራቡ በምዕራቡ ለምስራቁ የሰሜኑ ለደቡቡ የበደቡ ተነስተው ለሰሜኑ እንደ ትእዛዙ እንደ አገልግሎቱ ውሃ ተሸክሞ ይወጣል። አገር የሌለው የለም፣ ቋንቋ የሌለው የለም፣ መገኛ መወለጃ ማድረጊያ የሌለው አካል የለም። ስለዚህ ደመና ሀገር አለው፣ ነፋስም ሀገር አለው፣ ውሃም ሀገር አለው፣ የሰው ልጅም ሀገር አለው። መገብተ ደመናት በደመና ላይ የተሾሙ መላእክት ደመናውን ከሀገሩ ከሚኖርበት ጠርተው ስበው ወጥተው አምጥተው በውቅያኖስ ላይ እንዲተኛ ያደርጉታል። ውቅያኖስን የሚጠብቁ በአራቱ ማዕዘን የተሰለፉ የማይታዩ ረቂቃን መላእክት እንደታዘዙት ውሃውን ወደ ደመና ላይ ይቀዳሉ። ዓለመ ነፋስን የሚጠብቁ የሚያገለግሉ ቅዱሳን መላእክት ነፋሱን ወጥተው እንደ ገመድ አመጥተው ወደ ደመና የተቀዳውን ውሃ ቋጥረው ሽምቅ ወደ ሰማይ ይዘውት ይወጣሉ። በህዋ ከወጣ በኋላ ወደ ታዘዘበት ክፍለ ዓለም ደመናውን ያመራል። ውሃው ሲቀዳ አሸዋ ጨምረው ቀንተው ሽቅ ብዘው ይወጣሉ። ከላይ ከህዋ ከደረሱ በኋላ ወደፊት ያለው ወደኋላ፣ ወደኋላ ያለው ወደፊት ሲመልሱ ውሃውና ጠጠሩ ሲጋጭ ብትር የነበረው ውሃ ወደ ጥርነት ይለወጣል። ከዋና ከውሃ ግጭት በረድ ይፈጠራል። ውሃ ወደ ጥርነት፣ ጥጥሩ ጥጥሩ የነበረው በረድ ወደ ውሃነት ይቀየራል። ከዋና ከውሃ ግጭት በረድ ሲፈጠር ከበረና ከበረድ ግጭት መብረድ ይፈጠራል። በልጅ ባለ ጊዜ መብረቡ አካሉ ሳይሆን ድምፁ ውስጣዊ ባህሪው፣ ለምሳሌ ድንጋይና ድንጋይ ሲያጋጩት ከውስጡም ይገኛል ቡላት፣ እሳት። እንጨት በእንጨት ሲሰበቅ እሳት። ከቤት ጋር የተፈጠረ የእናንተ ሙያ ነው። ሲያውጡ ከቤት የሚያመረቱ ወቅቶች ጭቃው ከየት ነው? እንጨቱ ምንድን ነው? እንጨቱ ባህላዊ ሆነ ይገመታል። እሳቱ የተሸክመው አፈሳ ምንድን ነው? ባሩድ። በተለያዩ ሽንትነውን ሳይሱ እኮ ነው አይደለም? ስለዚህ የሳተፈት ነው ከየት ነው? ባህሪያት ከእግዚአብሔር እንደተፈጠሩ እናምናለን፣ እናስተምራለን። ከዚህ አንጻር ግን የሰው ልጅ አይምሮ እያደገ እየሰፋ የሄደ ቁጥር እየተመራመረ የእግዚአብሔርን የልግስና ቸርነቱን እንዲያውቅ ይፈቅዳል እስከተወሰነበት ዘመን። ስለዚህ ጥበብ ስጋዊ፣ ጥበብ መንፈሳዊ መገኛው ቤተክርስቲያኒቱ ውስጥ በምዕራባውያን የመጣው እውቀት ግን ልብስ ጥሎ ራቁትን መሄድ ብቻ ነው፣ በእኛ የሌለን ሌላው ከዚህ ክርስቲያን የወጣ ክህደትና ኃጢአት ብቻ ነው። ስለዚህ ሳንተዋወቅ በዝና ጊዜያችን አልቋል። የሆነ ሆኖ ለአረፍተ ነገሩ ከምመልሰው የመብረቅ ጥቅምና ምክንያት የደመና ጥቅምና ጉዳት፣ የዝናብ ጥቅምና ጉዳት እንዴት ነው? ወገኖች ዝናቡ ባጎረመረመ ቁጥር ውሃ ወደ ጠጠርነት ሲቀየር፣ ጥጥርነቱ ደግሞ ወደ በረድነት ሲለወጥ የሚያመለክተው የሚያስገኘው ጥቅምና ጉዳት ምንድን ነው?
መብረቁ በልጭ ባለ ቁጥር ምድር በተፈጥሮ የጸነሳቸውን
ጌታ ግን ያለውን አካል ያለውን ምግብ የሥጋ ምግብ ሽንክር ትወልደዋለች። ከውስጥ ወደ ውጭ በመምረቡ ብልሳ እንጉዳይ ታውቃላችሁ። እንዴት ያለ ነው ህፃናት ይመገቡታል። የህፃናትን አይኖሩ ያገኘ ሰው አይኖርም። ዝናቡ ዘንቦ መምረቁ ብልታውን እንዳቆመ ቀምሳ ወደ ጫካ ይወጣሉ። አንጉዳይ ፀሐይ ሲያዩ ህይወት አይኖረው በትኩስ ትኩስ ነገር ያስፈልጋል አያስፈልግም። ቀዝቃዛነቱ ሞቅታ ሞቅታ ያለው ኃይል ሰጭ ምግብ። ስለዚህ ምን ፍሬ የምትይዘው የጸነሰችውን የምትወደው የበቀሉት ሰዓት አበባ ያዙት አበባ የሚይዙት አበባ ያዙት ወደፍሬ የሚለወጡት በመብረቅ ብልጭታ ነው። ወይበሉም ለስጋ ለበረከት ጻፈ የሞክ አትሟል አይታቸዋል። ለማለት ለምግበ ስጋ ለምግበ ነፍስ የሚሆኑትን ብልጭታ ባሳዩ ጊዜ መሬት የሰወረችውን ትገልጣለች፣ የጸነሰችውን ትወልዳለች። ሰዎቹ ሆነ እንስሳት ጥሎ ያድራሉ። የመብረቅ አገልግሎት ሰፊ ነው። መብረቅ እሱም ብቻ አይደለም፣ አካልም አለ። እግዚአብሔር ካዘዘው ከታዘዘ ወይም ከተቆጣ ሰው ይገላል፣ ቤት ያቃጥላል፣ ከብትም ይገላል፣ ዛፍም ይጥላል፣ ተራራም ይጎዳል። የሆና የሆነ ግጭት በረድ እንዳስገኝ መብረቅም ከበረድ እንደተገኘ አካ ካለ ያጠፋል፣ አልማ ካለው ያለማል። ሁሉም የእግዚአብሔር ትእዛዝ ፈጻሚ አስፈጻሚ ናቸው። ስለዚህ ደመናትን ከሰፈርን የሚያወጣ ወደ ባህሪ እግዚአብሔር ብቻ ነው። ከዚህ ካለበት እኛን ተሸክማ ካለች ግን እስከ ጠፈር ድረስ የሰው ልጅ ሳይመጣ ፍጥረታት በተለያየ አካል ያሉ በአራዊትነት፣ በአዕዋፍ፣ በእንስሳት፣ በአዳማዊ ባህሪ ሳይፈጠሩ ከዚህ ጀምሮ ጠፈር ከተባለው ሰማይ ድረስ ባህል ነበር። ወገኖች ይህንን ሳትሰሩ ሳትማማትቀሩ የዓለም ባህር ብቻ ሰፍሮበት በባህር ተውጦ ይኖር ነበር። በለጠፍረት ሰማይ ግን 20 ዓለማት ወይም 30 ዓለማት ከተገኙ በኋላ ለዛባ ማይ ውስብላ ሆ ማይ ውሃ በመሬትና በሰማይ መጋጠሚያ ብዙ ነው ይሰብሰብ ብሎ በመለኮታዊ ስልጣኑ አዘዘ። ከዚህ ጀምሮ ጥቁር ሰማይ እስከምንለው ድረስ ሰፍሮ ሰፍሮ የነበረው ባህር ከሶስት ተከፈለ። እንዳመር ከሶስት ሲከፈል ከሶስቱ አንደኛው የምናየው ከኛ በላይ ያለው የፀሐይና የጨረቃ የብርሃን የከዋክብት መመላለሻ ለእኛም አይናችን ማረፊያ የሆነው አረንጓዴ መልክያ ነው። ሰማይ የምንለው ውሃ ነው፣ የውሃ አካል ነው። ሰማይ ያየ ሰው የለ። ሰማይ ከዚህ ከምናየው ሶስተኛ አካል ወደ ላይ ይሄ ከአድማስ እስከ አድማስ ተዘግቶ ጸንቶ ለአይናችን ብርሃን እንደ መነጠር የሚያገለግል የእንስሳትም የአራዊትም የህይወትም ተስፋፍሎ ይኖራል። እለፍ እስከሚለው ድረስ ጸንቶ ሲያገለግል ይኖራል። አይንቀሳቀሱም። ውሃ ሲሆን አይንቀሳቀሱም፣ ነፋስም አይበትነውም። ከሱ በላይ ሐሞስ የተባለ የውሃ ዓለም ልክ ይህን የመሰለ አለ። በጠፈርና በውሃ መካከል ከዚህ ለጠፈር የሚሆን መራራቅ አለው። ይስማችሁ ስሙ ሀሮስ አካሉ በትበት የሚመስለ በመላእክት የሚሆን ሁለተኛው የውሃ አካል ያ ነው። ይህም የመደረሰበት ልክ የደረሰ ዓለም ነው። እዚያ ነፋስ አለ ባቢ የሚባል ትክክል ነፋስ ባህሩን የሚያናውጥ የሚጠብቅ ነፋስ ታዞ ባህሩን ይጠብቃል። ሶስተኛው የውሃ አካል በመሬት ዙሪያ በሰማይና በመሬት መጋጠሚያ ዓለም ዙሪያ አትላንቲክ፣ ውቅያኖስ፣ ሰላማ ምናምን የተባለ በምስርናው ዓለም በእኛ ቤተክርስቲያን ቋንቋ የሚጠራው ዙሪያውኑ የተኛው በሁለት ዘንዶች መካከል የተጋደመው ባህር ውቅያኖስ ይባላል። እንግዲህ ደመናው ሆነ ነፋሱ እንደታዘዘው ከውቅያኖስ ባህር ተኝቶ ውሃውን ተሸክሞ ወደ ላይ አውጥቶ እግዚአብሔር ያዘዘው ዓለም ሕይወ የሚያከፈክፈው ከባህሩ የተቀዳው ዋናው ባህር እንጂ ከደመና የወረደው ወይም ከራሰው መሬት በፀሐይ ሙቀት የተነሳው እንፋሎት ዝናብ ሆኖ ወደ ህዋ ከወጣ በኋላ ሲከብደው ጣለው የሚለው ሰባተኛ ክፍል ስምንተኛ እውነት ነው ውሸት እንተማመን። ሃይስኩል የራጥን ቀጣል ሲሆን ከዚያ በላይ ይተመናል። እኔ ማቅሽ እንዳይመስላችሁም አካሄድ ለመቀየስ ነው። የሚታመናለ ማይታመናለ የሚጨበጣለ ማይጨበጣለ ሰው ሰራሽ ነገር ነው። ይሄ ሲሆን አሁን ያለነው በመሬት ውጫዊ አካል ብቻ ነው ያለ የውሃዎችን አፈጣጠር የውሃዎችን አስተፋፈር የውሃዎችን አገልግሎት ብቻ ነው የምንነጋገረው። ነፋስ እንዴት ይነፍሳል? ከየት ይኖራል? ዓለም የሌለው የለም ብለሃል። አዎ አካል ካለ ዓለም አለ። ነፋስ አካል አለው የለም? ድምፅ የለም? ዓለም አካል መኖሩ በምን ይታወቃል? ነፋስ ኃይል ጉልበት አለው የለም? አለው። በምን ይታወቃል? የማታ ማታ የጥላ ማይጥል ጉልበትና ኃይል ከምን ነው የሚገኘው? ከአካል አካሉ የሚታይ ያለ የማይታይ ፍጥረት አለ። ሰው ግዙፉን ረቂቅም ነው። በግዙፍነቱ ይጨበጣል፣ ይታያል፣ ይናገራል፣ ይቀመጣል፣ ይነሳል፣ ይሮጣል። በረቂቅነቱ ዓለማትን ይጎበኛል። ወደ ሀይቁ ወደታች ይወርዳል። እዚህ በታች አፈናችሁም አላፈናችሁም አራት ክፍል ዓለም አለ። የመነኩሴ ትምህርት ቢያመስላችሁ አራት ክፍል ዓለሞች ሲኖሩ ለእያንዳንዳቸው ጨረቃ ወይም ፀሐይ የላቸው። ጁፒተር የሚባለው ክፍል ዓለም ያለ ሰው አለ? ወደ እናንተ እየመጣሁ ጁፒተር ከተባለው ሰፊ ፕላኔት 12 ጨረቃ ወደ ዛሬ ደግሞ ከሀያ በላይ ሆኗል አለ ይባላል። ፕሮ ያለ ሰው አለ የለም? እንተማመን። 12 ጨረቃ ለአንዱ ሲሰጥ ለስምንቱ ሀገሮች ፕላኔቶች ስንት ይደርሳቸዋል? ወይስ ጨለማ ናቸው? መልስ ለመንቀብ ኤርስ ለማድረግ አይደለም፣ አውቁ መውጣት አለ። ትምህርት መስተዋት ትምህርት የሰማይ ኑሮ የተፈጥሮ ሀብቱ አብልቶ እግዚአብሔር በተፈጥሮ የገለጣቸው አረቦች ካህናት በታችም ሆነ በላይ ያሉት አረቦች ተቆጥረው ተቀምጠዋል። እዚያ ለማወቅ የሚያስችለው የትምህርቱ ጥራት ነው። ጥራትና ብቃት ከሌለው የሰዋይሮ በክቱ መናፈቅ የለበት። ስለዚህ ወደታች አራት ክፍል ዓለም አለ፣ ወደ ላይ ከዚህ በላይ ከሁለቱ የውሃ አካላት በላይ ሰባት ወይም ስምንት ዓለም ሰማይ አለ። ያን ሁሉ በትምህርቱ ተስበን እንድናውቀው አድርጓል። የተሰማውና የተጨበጠው አምላካዊ ምስጢር ለሚመለከት አካል ለሁሉ መደረስ አለበት። በወሬ ማመን የተለየ ነው፣ በተግባር ማመን የላቀ ነው። በዝና በታሪክ በወሬ ማመን ምን ያለ ምንመስላ መስማትን አይከለከልም፣ ከተግባር ያደርሳል። ስለዚህ ወደ ላይ ከመላችን በፊት ወደ ታች እንወርዳለን። የሰማይ መሰረቱ ምድር ነው፣ የምድር መሰረቱ ባህር ነው። እኛ የአዳም ልጆች ከውሃና ከውሃ መካከል ነው ያለው። እኛ በላይ ያለው ባህር ነው፣ እኛ በታችን ያለው ባህር ነው። የመሬት መሰረቱ ባህር ሲሆን መሬት ከባህርና የተመስርታ ባህሩ ሽክም እየማገች እየጠጣች ለምለማ አቁማ እኛን ተሸክማ ትኖራለች። መዝሙር 23 ያዙ። መዝሙር 23 ቁጥር 4 እግዚአብሔር ምድር በምላ አለምኒ ወኩሎሙ ተይረብሩ ውሴታ ምድር በለዋ የእግዚአብሔር ገንዘብ ናት፣ የእግዚአብሔር ሀብት ናት፣ የእግዚአብሔር መታወቂያ ናት። ቤት ያለ ገቢ ያለ ኃላፊ ይሰራል። እርሻ ያለ በጌ ይታረሳል። ጽሑፍ ያለ ጸሐፊ ተጽፎ ይገኛል። ዓለም ያለ መጋቢ ጸንቶ ይኖራል አይኖርም። እግዚአብሔር የሚታወቀው በስራው ነው ብያቸዋል። ምድር በለዋ የእግዚአብሔር ገንዘብ ናት፣ ዓለምን የሁሉ ሞላ የነበሩ ውስጥታ በውስጧ የሚኖሩ የተለያዩ ቅርጽ ያላቸው በስሙነት ያሉ አረቦችም ከምድር ጋር የእሱ ገንዘብ ናቸው። ወውእቱ በባሕር ሰረራ እሱም ምድር ከባህር ላይ በሰጡ በባህር ጠለነት አስቀምጦ ይዟታል። ከታች መሰረቱ የመሬት መሰረቱ ባህር ነው። ከላይ እንደዱካን ተዘርግቶ ያንዣበበው ባህር ነው። ከመሬት ላይ የሰው ልጅ ተገልጧል። የሰው ልጅ በዚህ ዓለም ጌጡ ነው። የሰው ልጅ ባይኖር ዓለም ማን ይጠቀምበታል? እጽዋት ባይኖሩም እንስሳት፣ አራዊት፣ አይዋን ባይኖሩም የሰው ልጆች ባይኖሩም የዓለም የማን መኖሪያ ይኖሩ ነበር? እልህ ላይ የተመዳ ዘፈን የሚወዱ ጨዋታ ይባረካቸው የማይታዩ በሰዎች ላይ የዘመቱ ረቂቃን ዘፋኞች እስክታይ የሚወዱ የዛሩላጆች ጉንፋን ሰው ጠፍቶ ሰው እያለ አብዛኛው ከተማ የነሱ መሆኑ ይታመናል። ከተማሪዎች ጨርሰን እንማር ጎዶሎ ማድጋ ማን ከተማ አለን? ጎዶሎ ማድጋ ለውሃ ተሸካሚ ሴት መሆነ ወንድ መንገድ ያስከል ይህ የተለመደ አነጋገር ነው። ሙሉውን ስራ ግን ቀጥ ያለ እንታይሰጡ የሞላው ባህር ጩኸት የለው፣ ያልሞላው ይጎጫጎጫል። ያልሞላ አይኖ አሁን ያስቸግራል። አይኖ ሲሞላ ግን ካልከብታ ይቀዳል። ካልጠየቁት መልስ የለም። ዳስ ከዳር ወጥቷል። የሞላውን ባህር የሚሻገረው ማን ነው? ዋናተኛ በዓለማት ይዋኛል፣ በቋንቋ ይዋኛል፣ በምስጢር ይዋኛል፣ በተግባር ይዋኛል። ሰው እንደ ሀብቱ ያድጋል። ስለዚህ ወደታችን ወርድ ከላይ ወደታች ወደ ቆርቆስ ከተማ ስንወርድ መሬት ከመሀል ላይ ተመስርታለች። መሬትን የተሸከመው ታችኛው ባህር መሰረት የለው። መሰረቱ ቃሉ ብቻ ነው። እኛ በላይ ያለው የውሃ ቃል ምሰሶ አለው። ባላለው በምን ቆሟል? በቃሉ ብቻ። ስለዚህ አሁን እየተማመን መሬቱ ከተሸከመው ከውሃ ካል በታች በስፋትም በምናትም በወርድም በቁመትም በመካከል ይህን ያህል ሰፊ ዓለም ከምስራቅ እስከ ምዕራብ ይገኛል። እዚያ በታች ዓለመ ነፋስ ነፋሱ ተረግርጎ 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 ዳር እስከ ዳር ከአድማስ እስከ አድማስ ጸብቶ የሚዞርበት ዓለመ ነፋስ የተባለው ከባህሩ በታች ሁለተኛው ዓለም ነው። እግዚአብሔር በፈቀደ የእኛ ሕይወት አዝሪ አስከም አብረት ቀላያት ውሃቸው ጠርቶ ለፍጡራን ሁሉ ሆነው ተዘጋጅተው ለመኖር የሚቻለው ከታች ያለው ነፋስ በተመጣጠነ መስኮት ወደኛ ተርቦ ውሃውን ያጠረዋል። አዝሬቱን አትክልቱን ያሳድገዋል። አትክልቱ ከመሬት ማለን በስራቸው ይስባሉ። እንደ ሰው ይገራሉ፣ ይጠጣሉ። በቅጠላቸው በአበባቸው ከፀሐይ ሙቀት ከነፋስ ጠል ይስባሉ። በምናቸው ከአፈር ማለ ይመግባሉ። እንደ ሰው ይወፍራሉ፣ ያድጋሉ፣ መንታ ያወጣሉ። በመጨረሻ እንደ ሰው ይሞታሉ። ይህ ሳይንስ ማለት በእኛ ማለት ሳይንሱ የተወሰደው ከኛ ነው። እኔን አትመልከቱ፣ አንቺን ከጭም። ስለዚህ ከአለመንፋስ ቀጥሎ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ስፋት ጥልቀት ያለው ዓለም በመካከል ሲሆን በታች ሶስተኛው ዓለም በሰዓት ነው። አለመሳት እና አለለባይ አለመንፋስ ማለት ነው እንዳይገናኝ አድርጎ እሳቱ ነፋሱ እንዳያጋግለው ነፋሱ ውሃውን የመሬትን የተሸክመው ውሃ እንዳይበትለው አድርጎ እውነተኛው ጥበበኛ አምላክ አስቀምጦታል። ካለመሳት በታች የመጨረሻው የዓለማት ዳርቻ የሆነው ዲያብሎስ ከመሰረቱ ወርዶ የታሰረበት የጨለማ ከተማ አንጦንጦስ ይባላል። የተከታችን ተከታችን አንጦንጦስ ስፋቱ ይህ ከዚህ ዓለም ዳስ ከዳር የሰፋ ነው። ከአንጦንጦስ በታች ስንወርድ እግዚአብሔርን ከዚያ እናገኘዋለን። ይሳው ወደዳው ወይላ ቁጣፋ ዓለምን ከታች ከመሰረቱ እንዲያርጎ ይዞታል። ከላይ ከሰባተኛው ክፍለ ዓለም ላይ ፀሐሪያን ከተባለው ዙፋኑ ዘርግቶ ተቀምጦበታል። ከዚህ ዓለም በምራት ከእኛ ጋር ይኖራል። እኛን ይጠብቃል፣ ያስጠብቃል፣ ያስተምራል። አንድነቱ ሶስትነቱ ምንድናው? ምላቱ ስፋቱ ምልክቱ ክብደቱ እንድንማር አይኖራችን ድልላችን ከሱ ጋር እንዲሆን በቃሉ በቅዱስ ቃሉ ወይም በምስጢሩ ስለው ምላቱ ስፋቱ እንድናውቅ የአይምሮ ባለቤት የልቡና ጠባቂ እግዚአብሔር ብቻ ነው። ስለዚህ መምህራን የተባሉ እነማን ናቸው? መምህራን ናቸው። መተርጉማን ናቸው። ደመናው ውሃ ተሸክሞ የደረቀውን መሬት አክፍቅፎ እንደሚያነሳው ሁሉ ሊቃውንት መምህራን የተሰወረውን ገልጦ የተሰማውን አቃንቶ ጥንቱ ነገሩ ለማንኛ ገልጸው ምሳሌውን አማራዊ አድርገው ምስኪያ መረቱን ገልጠው የሚያስተምሩ በደመና ይመስላሉ። ደመና እንኳን ጠል ሲያመጣ ጠል ባያመጣ ብዙ ጊዜ ከፀሐይ ሙቀት ረፍት እናገኛለን። ቀስቀዝ ያለ ንፋስ ሲነፍስ አይኖራችን ይታገሳል። ተቃጥሎ የነበረው ደክሞ የነበረው ኃይል ያገኛል። መምህራኑ ሲናገሩ የራቀውን አቅርበው የረቀቀውን አብርተው ቋንቋውን ግልብትም አድርገው ተጉሞ ሲናገሩ አይምሮ ይርሳል። ህክምና የሚባለው ይህ ነው። በሽታ የሚያርቀው ያለማወቅን በሽታ የጥርጥርም በሽታ አርቀው ህክምና የሚሰጡ የአይምሮ ሐኪሞች ብሎ የቤተክርስቲያን ሊቃውንት ናቸው። ስለዚህ ነው በደመና ተመስለዋል። እንዴት በዚህ ነገር መናፍስ ማርያም ዝና ዘወንጌል ቅዱስ ሰማካያን ሰናፊ እንደተፈጥሮ ከሊቃውንት አንዱ ሃይማኖታዊ ምጠስላቸው ኤራቅሊስ የተባለው ሊቅ ሲናገር በዚህ ደመናት ሰዋርያን ዝናብ ዘወንጌል ቅዱስ የቅዱስ ወንጌልን ዝናብ የተሸከሙ የስላሴን አንድነት ሶስትነት የሚያስተምሩ ደመናት ሊቃውንት እንሆ በዚህ አሉ ይላል። የደመና አገልግሎት ሰፊ ነው። ዝናብ ብቻ ተሸክሞ አለ ዝናብ ብቻ ተሸክሞ አይወጣ። እውቀት አለው፣ ምግብ አለው፣ ህይወት አለው፣ ልብስ አለው፣ መጠጥ አለው። በደክሞ ያመርታል፣ የፍሩትንም ያጎለብታል። ጸርቦ መያዝ ወስደ ደመናት ዳዊት መታው ዳዊት የደግማቸው መዝሙር 17 ቁጥር 12 ጸርቦ መያዝ ወስደ ደመናት ውሃዎች በደመናት ጠቆሩ ውሃዎች በደመናዎች ጠምረው መጡ። ደመና ነው ነጭ ነው ጥቁር መልኩ ሲታይ ጥቁር ነው። ዝናብ ጥቁር ነው ነጭ ሲመጣ ጥቁር ነው ሳንፈጠው የሚያጠቁረው ምንድ ነው? ነጩ ወደ ጥቁር፣ ጥቁር ወደ ነጭ እንዲለዋወጥ የሚያደርግ ምንድ ነው? አቤት የሚጠቁረው በነፋስ ነው። ሲመጣ ከባህሩ ተቀርቶ ነው። በነፋስ ኃይል ስለሚነዳ ነፋስ መልክ አለው የለው? መልክ የለዋል። መልክ የጠቁማ ነገር ነው። መልክ ያስመርና ያስመርቅ የመልኩ ጋዝ አይኖ ብዙ ብሎ አይኖ በጣም ብርቱ ብሎ መልቀቁም ሰውስ ከንብና ከዝብ ከንብና ከዝብ ለምጠባ የላት ቁጡ ናት ትናለባለች። ውጤቷ ደግሞ ይጣፍጣል። ማሯ ወለሏ አይነ ስጋ ያበራል፣ አይነ ልብስ ያጠራል። የዓለም ሁሉ ምግብ ትፈጥራለች። ጠባይዋ ግን ትኩስ ነው። አሁንም እውቀት የበዛበት ሰው በብቸኝነት የሚኖር ሰው እንደ ነቢቱ ነው ነው አይነት የተመለከተ ወይም አገልግሎት ይናቃ ማይናቀ ዝምሪ መጥረፍ ላይ ሳለ ከዝም በፊትን ከትንኛ ነስን አለ የለም። ስለዚህ አላህ ማስተብይት ይሻለ ሳይንሳል ስለዚህ ይፈጠር ከመንደው ስለናተን ይቆራቆታሉ አይቆራቆቱ ለከነ ይፈጠራ አይፈጠር ለከነ ይፈጠራ ዘበን ከዘብ ይፈጠራ ስለዚህ ከዘብ ይፈጠራ አንኮ ሻሪያ አንኮ አንኮ አንወራዳ ወንም ተፈጠሩ ለአንኮ ለዚህ መደብና የተመሰጡ ሊቃውንት የሁሉ አጣቸው ጌታን አውጥተው የሰው ላይሮ የተጣራው ምስኪን መልኮት እናት ለልባ ምትታፍታ ወላ ባልጨምራ እንደምታጠጣ ያቸው ለተለያዩ ናትና የሰርቡ አይደለም በዚህ ሲባባል ሆኖ ሁሉ አይደለም ልባን ምትባል ነው። ወደ ልባ ሚሆን የለም ሆኑ ቆስቻ እውቀቱ በደብረላላለን በሽክረምሳል ዋናው የሰውል ደብተሩ ሽቅላ ወረቀቱ ድጋሉ ማስታወሻ ስለዚህ ወፍታው ዋ በደመና በነፋስ ተቋጥሮ በደመና ተጭኖ መጥቶ ዓለምን ያጠጣል። ዓለም ጠጥቶ ምግብ ስራ ምግብን ያስገኛል። ዝናብ የተባለው ቅዱስ ቃል ነው። ደመና የተባለው ሰባቸው ነው። እግዚአብሔር የላከው እግዚአብሔር ቃል ይነግረት ነው። እግዚአብሔር የሆነው ቃል እግዚአብሔር ይነግር ወንጀል ያብይ ለከም ሐዋርያ አንዲያዩ ኢየሱስን ተሰማረው ወየን ይናገራል። ሰምተው ያስተዋሉ ይጠቀማሉ። ዮሐንስ ወንጌል ምዕራፍ 3 ቁጥር 7 ይገልጻል። የመንፈስ ቅዱስ ሀብት ወደ ለዋቆ ቋንቋ ሲያናገር ሙሴ ሲያስተረጉ ይሰማል። የነቢያት ሀብት ለሐዋርያት ሐዋርያት ለሊቃውንት ሀብት እንዴት እንደተሰጠ አታውቁ። ወንድም ይገልጣ የቋንቋ ባለቤት የምስጢር ባለቤት መንፈስ ቅዱስ ነውና መንፈስ ቅዱስ የማይጎበኘው አይበር ድርጅት ድርጅት አይደለም። መንፈስ ቅዱስ እንዲጎበኘን አንድ ፈቃድ ያደረገ መንፈስ ቅዱስ የማይባረከው የማያጽናናው አካል ህይወት በጥቅሞች ነው። ቃሉ የሚነገረው በመንፈስ ቅዱስ መሪነት ነው። ወይም ተቃሪና ብለን ነው ሽክመንት የቆርጥ ማን አጥተን ገጠር ለገጠር ተከራተን ነው። ለቦታ ተርሰን ከመዛ ከሽማ ጋር ከይት በሌሎች ወደሰን ባርቱ ታከመ ምንድነው ያለ ተብለ አይደለም። እስካሁን ያው መሬቱ ተጸይፎ ማውቀና በቆርቆሮ የሚመሩ መንቀር ያለና ለምትነት በግሩ ያቀርቶ በጎማ ተሽከርክረው ከፈለጉ ደርሰው አስባቸውን አሟልተው ቴክኒኮች በርከት ብለው ይታያሉ። አገልግሎቱ ሁሉም እየተገለገለበት ነው። ሁላችንም ሁን እንጂ ሀሳብ በአይኖ መሽከርከር ነው የሚያሟልጣ ነው አስባተመሳ ስለዚህ ያውጣን ማያዝም ያንተውታ ነው። አሰላፊ እንዳመለበት ያሰልፋል። ጠጪ ግን መለየት ይሆንበታል። ስለዚህ ለዚህ ጠላንም ሀያው ዓለማት በእግዚአብሔር ማለች ተይዘዋል። እግዚአብሔር ከዓለም ውጭ ነው። ዓለሙ በእግዚአብሔር ዘንድ እንዳዳራሽ ነው። ሀብታም ገበሬ ኢትዮጵያ ዳሽ ይሰራል። ሀብታም ነጋዴ እንደዚህ የሚያንቀሳቀሳል። ዳሽ ሰርቶ ቤተሰቡ በዚህ አስቀምጦ ይነግራል። እግዚአብሔር ሀብታም ስለሆነ ከምስራ በሰሚና ከሰሜን ስለሆ ሰርቲያ ዳሽ ሰርቶ ፍጥረቱ በዚህ ስከተላ ሰዋል። ከሁሉም የሆነ እመጣለሁ፣ አንተ ውስጥ ካሉ እመጣለሁ። እኔ አሳቤ ምን ያለ እኔ ዝቅተኛ ነኝ፣ በአካል በእውቀት በትምህርት በችሎታ አንሳቤ የሚል አይሆን። በሰው ሁሉ እኩል ነው። በስራ ግን አንዱ ላይ ነው፣ አንዱ ታች ነው፣ አንዱ ዜማ ነው። በአነጋገረው እንደዚህ ነው። በስራ ሁሉ እንደዚህ ነው። ሲሞቱ እኩል ይወጣል፣ ሲገቡ ግን አንዱ ይተክዛል፣ አንዱ ይሰጣል፣ አንዱ ኋላ ቀር ይሆናል፣ አንዱ ይቀርባል። የአእምሮ ውጤት። ስለዚህ ቅዱስ መጽሐፋችን የዓለምን ስፋት፣ ጥልቀት፣ ርቀት፣ ክብደት ባለው መልኩ አእምሮን ሳብ አድርጎ አንዴ ወደ ጥልቁ አንዴ ወደ ብርሃኑ ዓለም ሽንቅና ቁልቁል በማሳበት የሰውን አእምሮ እንዲሰፋ በጥልቁ ዓለም ይዋል በብርሃኑ ዓለም ዋይቱ እንዲፈቅ እግዚአብሔር ፈቅዷል። እግዚአብሔር ያልፈቀደው ወደ ክደትና ወደ ኃጢአት እንዳንሄድ ብቻ ነው። ከሷንነት ተለይተን ከዋጁ ወጥተን ከቁሉ ባለጥለን እንግያለን ደለልን ሙራት ጠይቀው መስ መስጠት የሚችሉ አባቶች እያሉ እንደሚሉ በለስ ይታምላል።
ዓለም መጋቢ የሆነው እግዚአብሔር የከበረ